ሰምታችኋል በጌታ ስም ሰላም ላችኋለሁ እንደምናችሁ እግዚአብሔር ተመሰገነ ይሁን እንኳን ደሞ ለጌታችን ስቅለቱን ሞቱንና ተንሳኤውን ለምናስብበት ሰሞን አደረሰን ሁላችንን በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 10 ጀምሮ እስከ 17 ላይ ትኩረት በማድረግ ነበር ያለፈው ሳምንት ትንታኔ ለማየት የተሞከረው የዛሬው ዋና ትኩረታችን የሚሆነው ከሱ ጋር የተያያዘ ቢሆንም ከመጀመሪያው ክፍል ከቁጥር 10 እስከ 17 ድረስ የተያያዘ ቢሆንም ግን ለየት ባለ መንገድ ደግሞ እናተኩረው ዛሬ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ እስከ 25 ድረስ ነው እና እሱን ደግሞ ዛሬ ለማየት እንሞክራለን እግዚአብሔር የሚያስተምረን ግን አንድ አስተማሪ ነበሩኝ እኔ ጥሩ የመጽሐፍ ቅዱስ መረዳት እና መስበክ የሚጀምረው ጥሩ ከማንበብ ነው ብለው የመከሩኝ እና ጥሩ ከማንበብ እንጀምርና ከዛ ከተቻለ ደግሞ ጥሩ ለመማር እንሞክራለን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ጀምሮ እስከ 25 ድረስ ያለውን ቆም ብለን አንብበን ጸሎት ጸልየን ከዛ እንቀመጣለን ትንሽ ለማያያዝ ቁጥር 17 ጀምሮ አነባዋለሁ ቁጥር 17ን ሲጨርስ ጳውሎስ አንዳችሁም የኔ ልትሆኑ አትችሉም እኔን ክሌም ልታረጉ አትችሉም በባለቤትነት ሊሆን አይችልም እኔ አልተሰቀልኩላችሁም የተሰቀለላችሁ ኢየሱስ ነው የሞተላችሁ ኢየሱስ ነው እኔ አልሞትኩላችሁም ኢንፋክት ወደ እናንተ በመጣው ጊዜ አብዛኞቻችሁን አላጠመቅኩም በስሜ በእኔ ስም እንኳን ተጠመቀን እንዳትሉ አብዛኞቻችሁን አላጠመቅኩም ጥቂት ሰዎችን ብቻ ነው ያጠመቅኩት ምክንያቱም የኔ ትኩረት ማጥመቅ ሳይሆን ወንጌልን መስበክ ነው ይላል ና ጥምቀትን ለማናናቅ ሳይሆን ግን ከአገልግሎት ትኩረት አካያ የመጣሁት ወንጌልን ለመስበክ ስለነበረ አብዛኞቻችሁን እንኳን አላጠመቅኩም በስሜ እንኳን ተጠኔ በስሜ ተጠመቀን እንኳን እንዳትሉ የጳውሎስ የምትሉት የኔ ልትሆኑ አትችሉም አላጠመቅኳችሁም እግዚአብሔር የላከኝ ምን ለማድረግ ነው ይላል ወንጌል ለመስበክ ነው ይልና ከዛ አንድ በጣም ኃይለኛ ቃል ይጠቀማል ትቀጥላለች እስከ መጨረሻ ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ ብሎ አሰባበኩን ኳሊፋይ ያረጋታል ይጨምርባታል ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም በሰው ቃል ጥበብ አይደለም ምሰብከው እንደዚህ ከሆነማ የክርስቶስ መስቀል ከንቱ ይሆናል ላምብባት ደግሜ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ይልና ዘን ቁጥር 18 የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና የጥበበኞችን ጥበብ አጠፋለሁ ያስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና ጥበበኛ የት አለ ጻፊ የት አለ የዚች ዓለም መርማሪ የት አለ እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑቱን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና መቼም አይሁድ ምልክትን ይለምናሉ የግሪክ ሰዎችም ጥበብን ይሻሉ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም መስቀሉ ማለት ነው የእግዚአብሔርም ድካም ከሰው ይልቅ ይበረታልና እንጸልይ እግዚአብሔር እንዲያበራልን ጥልቅ ሚስጥር ነው ይሄ። ያንደኛ ቆሮንቶስ ብቻ ሳይሆን የአዲስ ኪዳን ማከል ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። በሰው አምሮ አይመረመርም፣ በሰው ጠበብ አይደረስበት። እግዚአብሔር በመንፈሱ ለኛ ገለጠው እንደሚል ቅዱስ መጽሐፍ፣ እግዚአብሔር በመንፈሱ ለኛ ይገለጠው ወገኖች። የሰው አምሮ ሊገልጠው አይችልም። ይሄን ከተረዳን ተፈተን እንቀራለን። ይሄን ከተረዳን this is very በጣም ሴንትራል ማከላዊ የሆነ ነው ለህይወታችንም በጌታችንም ትምህርት በሐዋርያትም ትምህርት። የመስቀሉ ቃል የኢየሱስ መስቀል ማዕከል ነው የሁሉ ነገርና እግዚአብሔር የመስቀሉን ምስጢር ያብራል። በዚህ ሰሞን በተለይ መስቀል በሚታሰብበት በዚህ ሰሞን ከዚህ መልእክት ጋር መገጣጠማችን በጣም ግጥምጥሞሽ አይመስለኝም። የእግዚአብሔር ሐሳብ ነው። ስለ መስቀል ብዙ በሚነገርበት ግን መስቀልን በማናውቅበት በዚህ ሰሞን ስለ መስቀል ብዙ የሚነገርበት ግን መስቀልን ዝም ብሎ ከጌጥነት በላይ በማናውቅበት በዚህ ዘመን የእግዚአብሔር የኢየሱስ ክርስቶስ የመስቀሉ ኃይል በመካከላችን ይገለጥ። አንደበት ሊገልጸው አይችልም ጌታ እግዚአብሔር ሆይ። የሰው ቃላት ሊገልጡት አይችልም ጌታ እግዚአብሔር ሆይ። የኛ የመምህራኑ ማስተዋልና ጥበብና ዕውቀት ሊገልጠው አይችልም። እዩት ኢየሱስን መስቀሉ ማማሩ፣ ለተመራመረው ብዙ ነው ምስጢሩ ብለን እንደዘመረን ጌታችን፣ ለተመራመረው ብዙ ነው ምስጢሩ መስቀሉ ብዙ ነው። አመሯችን ይከፈትል። አመሯችን ልባችን ይከፈትል። ባለፈው ሳምንት እንዳያችሁት ካለፈው ሳምንት በፊትም ትንሽ እንዳየነው የቆሮንቶስ ቤተክርስቲያን ዋና ችግር ዓለም ቤተክርስቲያን ውስጥ እጅና እግሯን ይዛ መግባቷ ነው። እና ዓለማዊ የሆነ ሰው ተኮር የሆነ መለያየት በመካከላቸው አለ። እሱ ነው የሚነግራቸው ለአንድነት ለህብረት ልባቸው ሐሳባቸው በአንድ ሐሳብ በአንድ ንግግር በአንድ አስተሳሰብ አንድ እንዲሆኑ ለአንድነት የተደረገ ጥሪ ነው። ቁጥር 10 ላይ እንደምታዩት ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ አንድ ሐሳብ እንዲሆንላችሁ ማለት ነው። በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን እለምናለሁ ይላል በጌታ በኢየሱስ። እና መለያየት በመካከላችሁ አለ፣ እሱን ይገልጠዋል። የቀሎዬ ቤተሰብ እንደነገረኝ በመካከላችሁ መለያየት አለ ይላል። የመለያየቱ አይነት ደግሞ ባለፈው ሳምንትም እንዳያችሁት የመለያየቱ አይነት ወንጌልን ባገለገሏቸው አገልጋዮች ዙሪያ ሰው ተኮር የሆነ እየመጡ ተራ በተራ ባገለገሏቸው አገልጋዮች ዙሪያ መሰባሰብ፣ በአገልጋዮቻቸው ዙሪያ መንጠላጠል፣ በአገልጋዮቻቸው ስም መለያየት ግልጽ የሆነ ማለት ነው። አንዳንዱ እኔ የጳውሎስ ነኝ ደግሞ የተጨከነባቸው እነኝ ናቸው። በነገራችን ላይ እኔ የተዋቸው ነበር የማሙሻ ነኝ ቢሉ በጣም የጨከነባቸው ጳውሎስ እነኝ ነው። እኔ የጳውሎስ ነኝ። አንዳንዱ እኔ ሲያጰሎስ ነኝ። አንዳንዱ ደግሞ የለም የኬፋ ነኝ። አንዳንዱ የክርስቶስ ነኝ የሚል በአገልጋዮች ዙሪያ የተደረገ ልዩነት ብቻ ሳይሆን መለያየት ብቻ ሳይሆን ትምክህትና ሙግት በመካከላቸው አለ። ትምክህት በአገልጋዮቻቸው ቦስት ማድረግ መመካት መለያየት፣ አንድ ላይ የተሰባሰቡ ግን አንድ ላይ ያይደሉ የተለያዩ በአገልጋዮች ዙሪያ ተንጠላጥለው ተሰባስበው የተለያዩ። ምዕራፍ 1 ቁጥር 29 ጀምሮ እንደሚነግረን መመካት በመካከላቸው አለ። ቁጥር 29 ስጋን የለበሰውን በእግዚአብሔር ፊት እንዳይመካ የጳውሎስ የአጵሎስ የኬፋ የክርስቶስ የሚል መመካት ቦስቲንግ ነበር በመሃላቸው። ምዕራፍ 3 ቁጥር 21 ላይ ስትመለከቱም አለ። ዝም ብሎ አይነት ልዩነት ሳይሆን ክርክር መለያየት አለ። ተመልከቱ ምዕራፍ 3 ላይ መጀመሪያ ምዕራፍ 3 ቁጥር 3 ላይ ገና ሥጋውያን ናችሁ ይላቸዋል ጳውሎስ ቆሮንቶሳውያንን። ገና ሥጋውያን ናችሁ። ለምን? ቅናትና ክርክር ስለሚገኝባችሁ። ቅናት ክርክር አለ በመካከላችሁ። አንዱ አንዱን የመቅናትም የማስቀናትም ቅናት ክርክር አለ በመካከላችሁ። ቅናትና ክርክር በመካከላችሁ አለ። ምዕራፍ 3 ቁጥር 21 እንደገና ወረድ ስትሉ ስለዚህም ማንም በሰው አይመካ። በሰው መመካት፣ በአገልጋዮች መመካት፣ በአማርኛ በአገልጋዮች መቦሰት፣ በእንግሊዝኛ ለማለት ነው እሱ እንኳን መመካት፣ መኩራት፣ መከራከር፣ መቅናት በመካከላቸው ነበር። ተለያይተዋል። የጳውሎስ የአጵሎስ በሚል ተለያይተዋል። ይሟገታሉ፣ ይከራከራሉ፣ ይቀናሉ፣ ያስቀናሉ። ምዕራፍ 4 ቁጥር 7 አንተ እንድትበልጥ ማናደርጎሃል? ያልተቀበልከውስ ምን አለ? የተቀበልከው ሆነ ግን እንዳልተቀበልክ የምትመካ ስለምንድን ነው? ና ጳውሎስም ቢሆን አጵሎስም ቢሆን አገልጋዮች ቢሆኑ ሽጦታ ናቸው። ተቀብለሃል፣ የተቀበልከው ነገር አያስመካም። ለምን ትመካላችሁ? ትምክህት መለያየት በመካከላችሁ አለ። በአገልጋዮች ዙሪያ በአገልጋዮቻቸው ስም ዲቪዥን ልዩነት አለ። ለካ ጥንትም ነበር። እኔ ፋሽን መስሎኝ ነበር። ለካ ጥንትም ነበር። ለካ ጥንትም ነበር በአገልጋይ መመካት። ለካ ጥንትም ነበር በአገልጋይ ጥላ መሰባሰብ። ለካ ጥንትም ነበር የአገልጋይ መሆን፣ የጳውሎስ መሆን፣ የሰው መሆን፣ የሰው የመሆን ፈተና፣ ሰውን ከፍ የማድረግ ፈተና፣ ሰውን የበላይ የማድረግ ፈተና፣ ሰውን ባለቤት፣ አገልጋይ ሳይሆን ባለቤት። እኔ የጳውሎስ ነኝ ሲል ባለቤት ነው። አይ ቢሎንግ ቱ ፖል። ንብረትነቴ ባለቤትነቴ ኃላፊነቱ የተወሰነ ማለት ነው። የጳውሎስ እኔ የጳውሎስ ነኝ። አይ ቢሎንግ ቱ ሂም የእሱ ነኝ። ቢሎንግ በማድረግ ደረጃ የእሱ በመሆን በባለቤትነት ደረጃ። ለካ ጥንትም ነበር የአጵሎስ ነኝ። እኔ ደግሞ የጳውሎስ አይደለሁ። ጳውሎስ ይበልጣል፣ አጵሎስ ይበልጣል። የጳውሎስ ነኝ እንትና አይደለሁ። ለካ ጥንትም ነበር የሰው የመሆን ፈተና፣ ሰውን ከፍ ማድረግ፣ ሰውን ባለቤት ማድረግ፣ አምልኮተ ሰው፣ አገልጋይ ከፍ ማድረግ፣ ሰውን ማምለክ፣ ሰውን የበላይ ማድረግ፣ በሱ መለያየት እናለ። ጥንትም ነበር ዛሬም አለ። ለዛሬም ትምህርታችን የሚሆነው ለዚህ ነው። ለዛሬም ትምህርታችን የሚሆነው ዛሬም ችግር ስለሆነ፣ ዛሬም የሰው የበላይነት፣ የሰው ባለቤትነት፣ የሰው ሴሌብሪቲ፣ የሴሌብሪቲ ዘመን። በነገራችን ላይ የእኛ ዘመን የሴሌብሪቲ ዘመን ነው። ዓለም 7.5 ቢሊዮን ህዝብ ይኖርባታል ይሉናል እንጂ አብዛኞቻችን ቁጥር ነን። ዓለም የጥቂቶች ናት። አብዛኛው ቁጥር ነው። ቁጥሩ ደግሞ በየሰከንድ ይጨምራል። እያለ ድን ካለ መካከል አርገው ነው እንጂ የሚያዩን። ዓለም የጥቂቶች ናት። ዜናው ስለ ጥቂቶች ነው። ወሬው ስለ ጥቂቶች ነው። ዓለም የጥቂቶች የሴሌብሪቲስ ለአምልኮ የተጠጉ የጥቂቶች ናት። ና በአገልግሎትም ልክ እንደዚያው እያደረግን ጥቂቶች እየፈጠርን ኢሊት እየፈጠርን ጥቂት እየፈጠርን ዋና እየፈጠርን ባለቤት እየፈጠርን መለያየት አለ። ጥንትም ነበር አሁንም አለ። እና ጳውሎስ ይህ ነው ዛሬ እግዚአብሔር ቢረዳን አይናችን ቢከፈት ጳውሎስ አሁን 3-4 ምዕራፍ ሙሉ የሚወርድባቸው የጳውሎስ የአጵሎስ ነኝ ስላሉ አንድ ላይ ሆነው አንዲት ቸርች ውስጥ ሆነው በየቤቱ ቁጭ ቁጭ ብለው ምናልባት በየቤት ቸርቹ የጳውሎስ ነኝ የአጵሎስ ነኝ ስላሉ ነው እንደዚህ በጣም የሚጮኸው። አራት ምዕራፍ በሙሉ ስለ መስቀል፣ ስለ ወንጌል፣ ስለ ኢየሱስ፣ ስለ መንፈስ ቅዱስ፣ ስለ ቤተ ክርስቲያን ማንነት፣ ስለ አገልግሎት በጣም የሚጮኸው የሚወርድባቸው ለዚህቺ ነው ብላችሁ እንደሆነ እሷን ለመመለስ ነው ዛሬ። ችግሯ እቺ አይደለችም፣ እቺ አይደለችም። ሲሪየስ ነው። ጳውሎስ ትሪት የሚያደርገው የሚያክመው ቁስሉን አይደለም። ቁስሉ ቀላል ይመስላል። ቁስሉ ስታዩት እኔ እንኳን ያንተ ፌቨራይት ማን ነው? እኔ እንኳን የጳውሎስ ነኝ። ያንተ ማን ነው? እኔ እንኳን አጵሎስ ነኝ። ያንተ ማን ነው? እኔ እንኳን ሲናገሯት ቀላል ትመስላለች። በዘመኑም ስለለመደብን ሰው ተኮርነት ሌላ በሽታ አለው። ሰው ተኮርነት ምልክቱ ነው። እዚህ ሲያስነጥስ ለምሳሌ ምልክት ነው። ሲያስነስት ምልክት የሆነ ነገር አለ ማለት ነው። ሲያስል ምልክት ነው። ራስ ምታት ምልክት ነው አለ ውስጥ ማለት ነው። እና የጳውሎስ የአጵሎስ እያለ ያስነጠሳቸው ምልክት ነው አለ ውስጥ በሽታው። ምን ነው በሽታው? በሽታው ሲሪየስ ስለሆነ ላስት ዊክ ምናልባት ከአብርሽ ጋር እንዳያችሁ ሲሪየስ ስለሆነ ቆሮንቶሳውያን ለዚህ የበቁት ለዚህ የደረሱት ራሳቸውን የሰው ያረጉት በሰው የተሟገቱት ለሰው የተከራከሩት በሰው የተመኩት ራሳቸውን ለሰው ባለቤትነት አሳልፈው የሰጡት ምክንያቱ ወንጌልን ካለመረዳት የመነጨ ነው። ወንጌልን ካለመረዳት የመነጨ ችግር ነው። ችግሩ ዝም ብሎ የመጣ አይደለም። ዋናው ምክንያት እነኚህ ሰዎች ወንጌል አልገባቸው። ወንጌል የገባው ሰው ራሱን የሰው አያረግም። ወንጌል አልገባቸው ራሳቸውን የሰው ያረጉት እዚህ አይ ቢሎንግ ቱ ጂዘስ ባሉበት አፍ አይ ቢሎንግ ቱ የጳውሎስ ይሄ አይሆንም። ያ ያልገባቸው ነገር አለ። ሰው እዚህ ደረጃ በቀላሉ አይደርስም። ቀላል ተመስላለች፣ በቀላሉ አይደርስም። እንደዚህ አይነት ልዩነት በቤተ ክርስቲያን እንደዚህ አይነት ልዩነት መልእክቱን ወንጌልን እና መልእክተኞቹን ካለመረዳት ይመነጫል። ይሄን መያዝ ያለባችሁ ሰበቡ ኃይለኛ ነው፣ በሽታው ኃይለኛ ነው። መልእክቱንም መልእክተኞቹንም they just misunderstood the whole thing. የወንጌልን መልእክት በዓለም ጆንያ የተቀበሉት ዓለማዊ አርገው አቀባበላቸው ዓለማዊ አርገው ላስት ዊክ ማንስታችሁት ይሆናል። ግን የተለያዩበት ምክንያት ስታዩት በጣም ያስገርማችኋል። ምክንያቱም ወንጌልን አልተረዱም። ወንጌልን የሰው ጥበብ አርገውታል። ወንጌልን እንደ ሰው ጥበብ እንደ ሰው ጥበብ አድርጎ የመውሰድ ችግር፣ ወንጌልን በጥበብ ባግ፣ ወንጌልን በጥበብ መልክ እንደ ሰው ተራ ጥበብ እንደ ሰው ልክ እንደ ዓለማዊ እንደ ሰው ጥበብ አድርጎ የመቀበል ችግር ነበረባችሁ። ይሄን ቀስ ብላችሁ ልትቆጥሩ ትችላላችሁ። ግን ጥበብ ጠቢብ ምናምን የሚሉ ቃላት በጣም ይበዛሉ። ከአንድ እስከ ሶስት ስታነቡ አስቀድማችሁ አንብባችሁ እንደሆነ ጥበብ አሁን ዛሬ ያነበብነው ራሱ ለመጀመሪያ ቁጥር 17 መስቀሉ ከንቱ እንዳይሆን በቃል ጥበብ አይደለም። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን የእግዚአብሔር ኃይል ነው ብሎ የጥበበኞችን ጥበብ አጠፋለሁ። ጥበበኛ የት አለ? ጥበብ ጥበበኛ ጠቢብ። አንድ እስከ ሶስት ላይ ምዕራፍ አንድ እስከ ሶስት በጥበብ በጥበበኛ የእግዚአብሔር ኃይል ጥበብ ጥበብ ምናምን የሚሉ ቃላት በጣም አሉ። አንዳንድ ቆጣሪዎች ሲቆጥሩ ጥበብ ሶፊያ ፊሎሶፊ የምትማሩት ሶፊያ ፊሎሶፊያ ጥበብ ማፍቀር ሶፊያ የምትባሉ ካላችሁ ሶፊያ ጥበብ ማለት ሶፎስ የሚሉ ቃላትን የቆጠሩ ሰዎች በጳውሎስ አጠቃቀም ጳውሎስ በአጠቃላይ በመልእክታቱ ጠቅላላ ይሄንን ቃል የተጠቀመበት 45 ጊዜ ነው። በጠቅላላ መልእክቶቹ ከኔ ጋር ካልኩሌሽን ምንም እንዳንተ እንደማይደክማችሁ ነው የማስበው። 45 ጊዜ ነው ጠቅላላ ከ ሮሜ አንስቶ እስከ መጨረሻው ድረስ በመልእክቶቹ ጠቅላላ የተጠቀመው ለ45 ጊዜ ነው። ለምሳሌ ፓስቶራል ኢፒስትልስ በምንላቸው የመልእክታተ መጋቤ በምንላቸው በጢሞቴዎስ መጽሐፍ ላይ አንዴ ነው የተጠቀመው ቃሉ። በደብዳቤ ውስጥ አንዴ ነው የተጠቀመው። ሌላውን ለምሳሌ 16 ጊዜ የተጠቀመው በቆላሲያስና በኤፌሶን መልእክቶች ነው። አንዱን በጢሞቴዎስ በቆላሲያስና በኤፌሶን 16ቱን ስንት ቀረ? 28 ቀረሽ። 6 ኪሎ ስለሆናችሁ 4 ኪሎ ስለሆናችሁ 28 ይቀራል። በአንደኛ ቆሮንቶስ መልእክት ነው 28ቱን የተጠቀመበት። ሶፊያ ጥበብ ምናምን የሚለው ማለት ነው። ሶ አብዛኛውን በአንደኛ ቆሮንቶስ ነው የተጠቀመው 28ቱን ማለት ነው። ናው ከዛስ 28ቱን በሙሉ በአንደኛ ቆሮንቶስ ይጠቀም እንጂ 26 ጊዜ የተጠቀመው ከምዕራፍ 1 እስከ 3 ድረስ ጠቅማ ኦልሞስት ኤቭሪ ጥበብ የሚለውን ቃል ያዘነበው ጳውሎስ ከ1 እስከ 3 ነው። ከልዩነት ከዲቪዥን ጋር ግንኙነት አለው ማለት ነው። ይሄ ልዩነት የዝም ብሎ ልዩነት ሳይሆን የጥበብ ልዩነት ነው። ጥበብን በተመለከተ የመጣ ልዩነት ነው። ጥበብ የሰው ጥበብ ለምንድን ነው ዝም ያላላችሁ ያላችሁ እንደሆነ ወንጌልን የሰው ጥበብ አድርጎ የመመልከት፣ ወንጌልን አለመረዳት፣ ወንጌልን ሰውኛ ማድረግ፣ ወንጌልን እንደ ሰው ጥበብ አገልጋዮችንም እንደ ጠቢባን አድርጎ የመቀበል ችግር ነበር። ሜቢ ላስት ዊክ እንዳያችሁት ሚስ አንደርስታንዲንግ ነበረ። ወንጌልን በተመለከተ የጳውሎስ የአጵሎስ የተባባሉበት ምናልባትም ያላረለ የጳውሎስ እንደሚለው የቃል ጥበብ ወርድስ ኦፍ ዊዝደም የቃል የንግግር ጥበብ ቆይ እንደገና በደንብ እንድታገኙት ምዕራፍ ሁለት ላይ የንግግር ብልጫ አይ ቲንክ ባለፈው ጊዜ ስናይ መጀመሪያ ትዝ ይላችሁ እንደሆነ ስለ ቆሮንቶስ ከተማ ስናይ በጣም እንደው የፍልስፍና ዕውቀት ኃይለኞች ባይሆኑም ፍልስፍና ሲነገር በጣም ደስ ይላችኋል ስላችሁ ትዝ ይላችሁ እንደሆነ በከተማይቱ በጣም ሲነገር ንግግር በጣም ይማርካችኋል ንግግር በጣም ይማርካችኋል በዚያን ጊዜ ደግሞ በየአደባባዩና በየጎዳናው የቆሙ ጥበብ የሚናገሩ ማአት ጠቢባን ነበሯቸው ሶፊስት ሲሏቸዋል ና በየአደባባዩ በልክ በየማዕዘኑ አላደረ ቆመው ጥበብ ይናገራሉ ቆሮንቶሳውያን ደግሞ መስማት ይወዳሉ ግርም እያላቸው የንግግሩ ውስጥ ያለው ነገር ብዙ አይማርካቸውም ችግር የለም ውስጥ ምንም ብትል ችግር የለም ግን አነጋገር ንግግር ብልጫ እና አይ ቲንክ ብዙ በየገበያው የሚጮሁ የጥበብ ሰዎች ስለነበሩ ጳውሎስ ሄዶ ሲጮህ አንዳንዶቹ አብዛኞቹ ለካ የዛን ቀን ሲቀበሉት እንደ አንድ ጥበብ እንደ አንድ የሰው ጥበብ የሱንም ችሎታ ደሞ ዝቅ አርጎ ነው የሄደው ሲናገር ዝቅ አርጎ ነው የሄደው በንግግር ብልጫ አልሄደም የሱንም ችሎታ እንደ ንግግር ችሎታ የሚናገረውንም ጥበብ እንደ ሰው ተራ ጥበብ አርገው ሳይዩት አይቀሩ ከዛ ቀጥሎ የሄደው ማን ነበር ትዚላችሁ እንደሆነ ከጳውሎስ ቀጥሎ መጀመሪያ ጊዜ ስናወራ ከጳውሎስ ቀጥሎ ሄደው ያገለገላቸው ማን ነበር ማን ነበር እኮ ዝም አላችሁዋ ማን ነበር እኮ አልተሰማኝማ አጵሎስ ነበር አና አጵሎስ ደሞ ሄዶ ሲናገር ያጵሎስንም ልክ እንደዚህ የሱንም እንደ ጠበብ እሱንም እንደ ጠቢብ ያወዳደሩ ማን ይበልጣል አይ ቲንክ አንተና አጵሎስ በጣም ሳይበልጣ አይቀርም ደሞ በስታይልና በንግግር የሚያጠጣ ስለነበረ እሱም አጠጣ ስለሚል እና የጳውሎስን ለብቻ ያጵሎስን ለብቻ ወንጌልን እንደ ጠበብ መልክተኞቹንም እንደ ጠቢባን ያወዳደሩ አንዱ ካንዱ ይሻላልና ይበልጣል እየተከራከሩ ነበር ነው ሶ ይሄን ባለፈው ሳምንት እናያችሁት ነው ተለያይተዋል በመካከላቸው በንግግር ብልጫና በጥበብ ምክንያት ተለያይተዋል የሰው ሆነዋል በሰው ጥበብ ዙሪያ በሰው ንግግር ዙሪያ በሰው የንግግር ብልጫ ዙሪያ መለያየት በመካከላቸው አለ ነው ከዛሬ ጀምሮ በሚመጡት ሳምንታት እናወራው እንደዚህ አይነትን መለያየት ጳውሎስ ዝም ያላላቸው ለምን ዝም ያላላቸው ለምን ነው ሲሪየስሊ ወሰደው? ለምን ነው ሲሪየስ አርጎ ወስዶ በሰው ምክንያት መለያየት ልክ አይደለም ብሎ የተከራከረው? ለምን? ባጭሩ ዝርዝሩን እናወራለን ከዛሬ ጀምሮ በሚመጡት ጊዜያት። ባጭሩ የሰው መሆን በሰው መለያየት ይሄን ምን ደጋግሜ ነው የምናገረው እስከመጨረሻ ድረስ የሰው መሆን የሰው መለያየት በሰው ምክንያት መለያየት በማናቸው ማይነት እንደዚህ አይነት ዲቪዥን ከመስቀሉ መልክት ጋር ከመስቀሉ ጋር አብሮ የሚሄድ ስራ አይደለ ከወንጌል ጋር አብሮ የሚሄድ ስራ አይደለ ማዕከሉ ዋና ይዘቱ የዳንበቱ ሴንተሩ ማዕከሉ የተሰቀለው ክርስቶስ ስለሆነ አሁን ላሳያችሁ ከቃሉ እኛም እናምነው ይላል እኛውንም እናምነው በክርስቶስ መስቀል በሰው የጥበብ ቃል ሳይሆን በፍልስፍና ሳይሆን በንግግር ሳይሆን በስፒች ሳይሆን የምናወዳድርበት ስፒች ሳይሆን እኛ እናምነው ይዘት አለው የተጨበጠ ይዘት አለው የተሰቀለ የሞተ የተሰቀለ መሲህ ማለት ነው የተሰቀለ መሲህ አለ እና ይሄ የተሰቀለ መሲህ መልእክት ሞቶ አዳነን መልእክት የመስቀሉ መልእክት ለሚጠፉት ሰዎች ምንድን ነው ለጳውሎስ ሞኝነት ነው በኋላ ዝቅ ብለን ስናይ ለግሪካውያኑ ለፍልስፍና ለሰው ፍልስፍና ሴንስ አይሰጥም ለሰው ፍልስፍና ሴንስ አይሰጥም ፉሊሽነስ ሞኝነት ነው መስቀሉ ግን ኢየሱስ ሞተ ተሰቀለ ግን ለኛ ለምንድን የዳነበት የመዳን የእግዚአብሔር የማዳን ኃይል ነው ይላል የመስቀሉ ቃል ለሚጠፉት ምን ሞኝነት ለኛ ለምንድን ግን የመዳኛ ጥበብ የመዳኛ ኃይል የእግዚአብሔር ኃይል ነው መስቀል ግን የኢየሱስ ሞትና ትንሣኤ ለኛ ለምንድን የዳንበት ኃይል ነው። ለዓለም ለማያምኑ ለሰው ጥበብ ለሰው ፎርሙላ ለሰው አምሮ ለግሪካውያን ሞኝነት ነው። ለዳን ነው ግን የዳንበት ጥበባችን ነው። ሶ መስቀል እግዚአብሔር ሰውን ያዳነበት ጥበብ ነው። እንመጣበታለን። መስቀል ሰውን እግዚአብሔር ያዳነበት ጥበብ ነው። መስቀል የእግዚአብሔር ማዳኛ ኃይል ነው። የመስቀሉ ኃይል የመስቀሉ ቃል ኢየሱስ መጥቶ ሞተ። የኢየሱስ ሞትና ትንሣኤ እግዚአብሔር አሁን የሰው ልጆችን በሙሉ የሚያድንበት ኃይል እሱ ነው። ማዳኛ መንገዱ እሱ ነው። አንደኛ ቆሮንቶስ አንድን በደንብ ለታዘበ ሰው እግዚአብሔር በመስቀል ሲያድነን በጣም አስደናቂ ጥበብ ነው የተጠቀመው። አስደናቂ ጥበብነቱ በመስቀል ሲያድነን ከሰው አደራረግ ውጪ፣ ከሰው አሰራር ውጪ፣ ከሰው ኤክስፔክቴሽን ውጪ በማዳን ክብሩ የሱ ብቻ ሊሆን በሚችል መንገድ ነው ያዳነን። ሲያደነን ያረጋገጠው ነገር በራሱ ጥበብ ብቻ ነው ያዳነን። የሰው አፕላይ አላረገም። ለዚህ ነው ክብሩ የሱ ብቻ ነው። ሲያደነን ለክብሩ ምስጋና እንሆን ዘንድ ነው። ምን ገረመው? በሱ ነው። ይሄ ጥበብ የትም የለም። ምን ማለት ነው? እግዚአብሔር ሲያድን የትም በሌለ ጥበብ ነው ያዳነው። የትም አይገኝ፣ ተሰምቶ አይታወቅም፣ ኤክስፔክት አይደረግም። በዚህ መልኩ ማዳን በፍጹም የማይጠበቅ ሰማይ ብቻ ነው ይሄ ያለው። የሰማይ ጥበብ ብቻ ነው መስቀሉ ማለት የሰው እንዳይሆን አድርጎ። አቤት በሰው መመካት ሲያሳፍር! እግዚአብሔር ሲያድነን ነው በመስቀሉ ሲያድነን የሰው እንዳይሆን አድርጎ። የነከሌ ጥበብ የነከሌ ፍልስፍና የከሌ ቲዮሪ በማይባል መልኩ ዓለም በማያውቀው ዓለም በማያስበው መንገድ እግዚአብሔር አዳነን። ለምን? ሰው በሌለበት መንገድ አድኖ ክብሩ የማን እንዲሆን? እግዚአብሔር ሲያድን፣ በነገራችን ላይ ሲፈጥርም እንደዛው ነው። ምንም ጊዜያችሁን አልወስድም እንጂ ሲፈጥር፣ ለምሳሌ እግዚአብሔር ቁጭ ብሎ ያሰባው ስለ ክብሩ ነው። ይቅርታ፣ ቁጭ ብሎ ሲያስብ ልፍጠርና ክብሬን ልግለጥ ነው መጀመሪያው ነገር። ሰማያት የእግዚአብሔርን ክብር ምን ያደርጋሉ? ይናገራሉ። ቀን ለቀን ታወራለች። ሰማዩ ምድሩን ሲፈጥረው እግዚአብሔር ክብሩን ዲስፕሌይ ለማድረግ ነው። ደስ ይላል። ለዛ ነው ትልቅ የሆነው። አሁን እግዚአብሔር ፍጥረት ዓለሙን ሲፈጥር እኛ የምንበላውና የምንጠጣው አድርገው ቢፈጥር ኖሮ ይሄን ያህል ማተለቅ የለበትም ነበር። ትንሹ ይበቃን ነበር። በጣም ያተለቀው በቢሊዮንና ቢሊዮን የሚቆጠሩ ከዋክብት ያደረገበት ምክንያት ለእኛ ሳይሆን የማንን ክብር እንዲናገሩ። ሲፈጥርም ለክብሩ ነው የፈጠረው፣ ለክብሩ ነው። ሰማያት ክብሩን እንዲናገሩ፣ ሰማይ ምድሩ እሱን እንዲያወራ ዋ ምን አይነት አስገራሚ ፈጣሪ ነው ተብሎ ስዕሉን አይቶ ሰዓሊው እንዲደነቅ። ሮሜ ምዕራፍ 1 ማንበብ ትችላላችሁ። ስዕሉን አይተው ሰዎች ሰዓሊን እንዲያከብሩ፣ የተፈጠረውን ሳይሆን ማንን እንዲያከብሩ? ፈጣሪውን እንዲያከብሩ። ክብሩን ሊገልጥ ነው የፈጠረው። ሲያድንም እንደዚያው ነው። ሲያድነን ያዳነበት መንገድ የእኛ መዳን ብቻ ሳይሆን ትርፉ የእግዚአብሔር ክብርም ነው ትርፉ። እግዚአብሔር በሚከበርበት የሰማይ ጥበብ የራሱ ጥበብ ነው ያዳነን። መስቀል የእግዚአብሔር ጥበብ ብቻ ናት። አመልከቱ ከቃሉ እንዲህ እግዚአብሔር ሲያድን ቁጥር 21 በእግዚአብሔር ጥበብ ምክንያት የእግዚአብሔር አንዱ ጥበቡ ዓለም እግዚአብሔርን በጥበቧ አለማወቋ ነው። ቁጥር 21 እሱ ነው የሚለው በእግዚአብሔር ጥበብ ምክንያት የእሱ ጥበብ ፉርሽ አድርጎታል የሰውን ጥበብ በሙሉ። ዓለም እኔ በጣም ከመወዳቸው የመጽሐፍ ቅዱስ ክፍሎች መካከል ዓለም ሂሜድ ሹር እግዚአብሔር ዓለም እግዚአብሔርን በጥበቧ አለማወቋ ነው አንዱ የእግዚአብሔር ጥበብ። በጥበቧ ብታውቀው ተከባሪው እግዚአብሔር ሳይሆን ተከባሪዋ ዓለም ነበረች። በሆነ መንገድ ደርሰንበት ቢሆን ኖሮ በራሳችን በጣም መገረም ነበረብን። በሆነ የእኛ መንገድ አልደረስንበትም። የሰው መንገድ ወደ እግዚአብሔር አላደረሰም። የሰው መንገድ ፈጽሞ ልንደርስም አንችልም። መጽሐፍ ቅዱስ ወደኋላ ስታየው አሁን ዘፍጥረት 3 ላይ ነው የተባረረ ነው ከእሱ ፕሬዘንስ ከእግዚአብሔር ህልውና። በምን ጥበብ እንመለሳለን?
ወንጀል ሰርተን ወንጀለኞች ሆነን ያጥያት ደሞዝ ሞት ነው እንደሚል ሰፐሬትድ ሆነን ከእግዚአብሔር ተለይተን ወጣን ከእግዚአብሔር ፕሬዘንስ አዳምና ሔዋን ወጥ እንዳይመለሱ እግዚአብሔር አስቀምጦ ከልካይ ሊመለሱም አይችሉም እግዚአብሔር ቅዱስ ስለሆነ ምን የሰው ጥበብ ወደ እግዚአብሔር ሊያደርሰን ይችላል ሞከረ ያልሞከረነውስ ምን አለ ሰው ወደ እግዚአብሔር ለመድረስ እግዚአብሔርን በጥበቡ ለማወቅ ሞከሮ ያቃ ያ በኋላ የባቢሎን ግንብ የምንለው የባቢል ግንብ አንዱ አንዱንትል ወደ ላይ ወደ እግዚአብሔር ወደ ሰማያት አማልክት ወደ አሉበት ሰንጥቆ መግባት ቢሳካ ኖሮ መገረም ነበርብን በባቢሎናውያን እነሱም እንድንገረም ነበር የሰሩት ለኛ ስም እንዲሆንልን ብለው ማለት ነው ለኛ ስምና ዝና እንዲሆንልን ዋው አማልክት ጋር ደረሱ ተብለው መገረም ነበርባቸው ግን ገንብተው ወደ ላይ ሰማይ ተቀስ ገንብተው ሰው ቀና ብሎ የሚያዩ ትልቅም ገንብተው ቀና ብለው ሲያዩ የዘፍጥረት መጽሐፍ ጻፊ በስላቅ እንደሚናገረው ቀና ብለው የሚያዩትን እግዚአብሔርም የሰሯትን ከተማና ግንብ ለማየት ወረደ እንኳን ሊደርሱበት አይታይም ነው እንኳን ሰው ሊደርስበት አይች እግዚአብሔር አገሩ ሩቅ ነው እግዚአብሔር ፕሬዘንስ ሩቅ በሰው ጥበብ ሊደርስበት አይና ሰርተው ሲጨርሱ ምንም ወደ እግዚአብሔር ሊያደርስ የሚችል ምንም የሰው ጥበብ የለም የሰው ፍልስፍና ሊያደርሰን አይችልም ከሰው ፍልስፍና ውጪ የሆነ ሌላ ጥበብ ካልመጣልን በስተቀር ሰው በባለቤትነት ያልያዘው ሌላ ፍልስፍና ካልመጣልን በስተቀር የራሳችን ጥበብ ወደ እግዚአብሔር ሊያደርሰን አይችልም እንዳንቀርበው ቅዱስ አምላክ ነው የፕሬዘንሱ የሚጨርስ አምላክ ነው ህልውናው በህልውናው ፊት ኃጢአተኛ ሊቀርብ አይችልም የሰው ጥበብም ተደርድሮ እግዚአብሔር ጋር ሊያደርሰን አይችልምና ምንም የለም የሰው ጥበብ ወደ እግዚአብሔር ሊያደርሰን አልቻለም ይሄ ደግሞ የእግዚአብሔር ጥበብ ነው ዓለም በራሷ ጥበብ ወደ እግዚአብሔር እንዳትደርስ ሮሜ ላይ እንደሚነግረን ሮሜ ምዕራፍ 1 ቁጥር 18 ጀምሮ ስታነቡ እንዲያውም ጥበበኞች ነን ሲሉ ደንቆሮች ሆኑ ይላል ፈጣሪን ሳይሆን የተፈጠረውን አከበሩ ይላል ዓለም በጥበቧ እግዚአብሔርን አልደረሰችበትም ስለሆነስ እግዚአብሔር ምን አረገ እንዴው ሰማይ ብቻ በፈበረከው ዕውቀት መጣ እግዚአብሔር ራሱ ሰው ሆኖ በመሞት ማዳን ማለት ነው መጥቶ መስቀል ማለት ይሄ ነው በነገራችን ላይ እስካሁን አልገባችሁ ከሆነ አንገታችሁ ላይ ስላረጋችሁ ነገር አይደለም እናገረው አሪፍ ነው ደስ ይላል ያምርባችኋል እንጂ እሱ አይደለም ወንጀለኛ መቅጫ ነው መስቀል አሳምረ ነው በኋላ የቤተክርስቲያን ምልክት ያረግ ነው አሳምረ ነው አያምርም ደስ አይልም አሳፋሪ ነው የመጨረሻዎቹ ወንጀለኞች በአይሁድም የመጨረሻው የተረገመ ሰው በእንጨት ላይ ተሰቅሎ ሚሞት የተረገመ ነው እና መስቀልን ተሸክመ የምትኮራበት አልነበረም የኮራንበት አሁን እኛ ነን አሳምረ ነው እንጂ የሚያኮራ አይደለም ወንጀለኛ የተቀጣበት ማለት እና ወደ እግዚአብሔር ልንደርስ አንችልም ነበር እግዚአብሔር የሚያስደንቅ ነገር አረገ ምን አረገ ራሱ መጥቶ ወንጀላችንን ራሱ ተቀብሎ ሞቶ እኛን ማዳን ኤን ሲያረግ እግዚአብሔር አንዱ አላማው ምን ነበር ማሳየት ጥበቡን ማሳየት ከኢሳይያስ ምዕራፍ 29 ቁጥር 14 ላይ ይጠቅሳል ጳውሎስ በቃስ ያለን እንትንሽ ቅስ ያልኩ ለመናገር ሞክራለሁ ቁጥር 19 እግዚአብሔር ሲያድን የጥበበኞችን ጥበብ አጠፋለሁ ኢሳይያስ ላይ ነው እግዚአብሔር እንደዚህ ያለው ምዕራፍ 29 ላይ ለመድረስ ወደሱ ለመድረስ የሚሞክሩትን ለመገመት የሚሞክሩት ልትገምቱኝ አትችሉ የጥበበኞችን ጥበብ አጠፋለሁ ያስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና የት አለ ጥበበኛ ይሄን ፎርሙላ የሚያመጣ የመስቀሉን ጥበብ የሚያመጣ የት አለ ጥበበኛ የት አለ አዋቂ የት አለ ስኮላር የት አለ ሊቅ ይናገር ሞቶ አዳነን ወንጀላችንን ተሸክሞ ንጹህ የሆነው ኢየሱስ ሞቶ አዳነን የት አለ ጥበበኛ የት አለ የሰው ጥበብ አይደለም መስቀል ሰው የፈበረከው አይደለም መስቀል የሊቃውንት ምርምር ውጤት አይደለም የዚህ ዓለም መርማሪ ወዴት አለ እውነት ነው ዓለም በጥበቧ ሳይሆን በመስቀል በሞተው በኢየሱስ በኩል ነው እግዚአብሔር የሚያድነው መስቀል ነው የመዳኛ ኃይሉ የእግዚአብሔር የማዳኛ ኃይሉ መስቀል ነው ይሄ መልእክት የእግዚአብሔር ብቻ ነው ይልና ዓለም ከሁለት አልነበረም የዛን የሚከፈለው አይሁድና የግሪክ ሰው
ቁጥር 22 ጀምሮ ስታነቡ አይሁድ ምልክት ይለምናሉ።
ምልክት አሳየን፣ ምልክት አሳየን፣ ምልክት አሳየን።
የግሪክ ሰዎች ደግሞ ጥበብ ነው የሚሹት። እኛ ግን ምን ሰብከው ይላል።
በኋላ መጣበታለሁ። ይሄን
ግን እኛ ግን ምን ሰብከው
ክርስቶስ መሲህ፣ ክርስቶስ ነው መሲህ፣ ያውም የተሰቀለ ነው፣ ያውም የተሰቀለ የሞተ ሞቶ አዳነን የተሰቀለ መሲህ ነው ምን ሰብከው ይልና ተመልከቱ። ይህም የተሰቀለ መሲህ ይህም
ለአይሁድ
ማሰናከያ ነው ይላል። ለአሕዛብ ለጥበበኞች ለግሪካውያን ደግሞ ሞኝነት ነው።
በመስቀል ሞቶ አዳነን ለአይሁዳውያኑ
በጣም ያሰናክላል። ለምንድን ነው? መሲህ አይሞትም። መሲህ አይሞትም። መሲህ መጥቶ ነው የሚጠብቁት። እሱ ነበር ኤክስፔክቴሽን። ትዝ ይላችሁ እንደሆነ በማቴዎስ ወንጌልም ስታነቡ የሚጠብቁት እንትና እንኳን ተሰናክሏል፣ ዮሐንስ መጥምቁ ሰባኪው የምትመጣው አንተ ነህ ወይስ ሌላ እንጠብቅ እስከሚል ድረስ መሲህ መጥቶ የታሰሩትን ይፈታል። መሲህ መጥቶ ሰራዊት አሰማርቶ ጠላቶችን ይጨርሳል። መሲህ መጥቶ በዓለም ጥበብ በቃ ተታክሶና ተዋግቶ በፈረስና በፈረሰኛ ነው እንጂ በአህያ ውርንጭላ ወደ ከተማ የገባ ነው መሲህ? ያሰናክላል፣ ያሰናክል። መሲህ አይሞትም። መሲህ የሚሞት አይደለም። መሲህ የሚዋጋ ነው። መሲህ የሚያድን ነው። እና ሞቶ በመስቀል አዳነን እግዚአብሔር። አሁን ማዳኛ መንገዱ በመስቀል ላይ የተሰቀለው የሞተውና የተነሳው ኢየሱስ ነው የሚለው ለአይሁድ አሰናካይ ነው። በጣም ነውር ነው። መሲህ አይሞትም፣ ነውር ነው፣ አሳፋሪ ነው፣ ደስ አይልም። ለግሪካውያኑ ደግሞ ለጥበበኞች
ካም ኦን ሴንስ አይሰጥም። ምን አይሰጥ?
ምን ነው የምትነግረኝ?
ኢየሱስ ሞተ እና በመሞቱ ዓለምን አዳነ። ሞቱ አዳነ? ሳምቲንግ ኢዝ ሮንግ።
መሞትና መሞት ነው እንጂ መሞትና ማዳን ራሱን ያላዳነ መሞትና ማዳን ሞቶ ማዳን መስቀል በመስቀሉ በኩል ዚስ ፉሊሽነስ ዊክነስ ነው። ኢትስ ላይክ
በመስቀል ማዳን በመሞት ማዳን ለጥበበኞች ሴንስ አይሰጥም፣ ለሃይማኖተኞች ያሰናክላል።
አንድ ቶም ራይት የሚባሉ ሰውዬ ኤንቲ ራይት በመባል ይታወቃሉ፣ የአዲስ ኪዳን ሊቅ ናቸው። ስለዚህ ነገር ሲጽፉ ምን ይላሉ? ሁልጊዜ የሚያስታውሰኝ ይላሉ እሳቸው አስተማሪ ናቸው የአዲስ ኪዳን። ይህን ሲገልጹ ማለት ነው እና አንድ ጊዜ እሳቸው እንግሊዛዊ ናቸው አሜሪካ ሀገር ለስብሰባ ሄጄ አሉ። አሜሪካ ሀገር ለስብሰባ ሄጄ ስብሰባ ላይ እያለሁ አንድ ትልቅ የዓለም ስፖርት ይካሄድ ነበር አውስትራሊያ ላይ አሉ። የዓለም ውድድር ስፖርት ነው፣ ራግቢ የሚባል ስፖርት። እናንተም ራሳቸው አሁን ራግቢ እግር ኳስ ብል ይገባል፣ ቅርጫት ኳስ ብል ራግቢ። አሁን ራግቢ ለኛ ምንድን ነው? ራግቢ እና የራግቢ የዓለም ዋንጫ ነበር አውስትራሊያ ላይ። እንግሊዝን፣ አውሮፓን፣ እስያን፣ ህንድን፣ አውስትራሊያን የሚያሳብድ ስፖርት ነው። እኛ ቁጭ ብለን ብናየው ምንም ሴንስ አይሰጥም። እኔ ራሴ ለማየት ሞክሬ አውቃለሁ። ምንም ለእነሱ የሚያብዱበት እኛን አያሳብድም። በጣም ዝም ብሎ ነገር ነው እና ያንን አካባቢ በጣም የሚያሳብደው ስፖርት አሜሪካ ሀገር አያውቁትም። ልክ እንደኛ ሀገር ነው፣ አሜሪካም አያውቁትም ራግቢ። እና የዓለም ዋንጫ ነው የሚካሄደው፣ ለእንግሊዝ ወሳኝ ነው። እና ምን ይላሉ? ከረጅም ጊዜ በኋላ አገሬ እንግሊዝ ይላሉ እሳቸው፣ አገሬ እንግሊዝ ለዋንጫ ደረሰች አሉ። ለዋንጫ ፉክክር የደረሳት ደግሞ ከአስተናጋጇ ከአውስትራሊያ ጋር ነው። እና በዚህ ራግቢ ጨዋታ ላይ አውስትራሊያና እንግሊዝ በቀረቡበት ማለት ነው። እንግሊዝ ካሸነፈ ከረጅም ጊዜ በኋላ ዋንጫ የምንበላበት ጊዜ ነው አሉ። በዚህ ጊዜ ነበር አሜሪካ የሄድኩት አሉ። እንዳያመልጠኝ ብዬ ለመከታተል የገባሁበት ሆቴል ውስጥ በመጀመሪያ ደረጃ ይገረመኝ አሉ። ማአት ቻናል አለ የአሜሪካ። እንግዲህ አውሮፓ፣ አውስትራሊያ፣ ዩሮፕ፣ እንግሊዝ ምናምን ቻናሎቹ ሁሉ እሱን ነው የሚያሳዩት አለ። በሀገሬ ባገላብጠው እሱ ብቻ ነው አለ። አሜሪካ ቻናሉን ብለው አንዱም ጋር የለም ዓለምን በዛ በኩል የሚያናውጣው አሜሪካ የለም አያቁት ቻንዲ ቻናል የለም እሱን የሚያስተላልፍ
በኋላ እሳቸው ምን ይላሉ ለኔ ግን ወሳኝ ነገር ነው ይላሉ በጣም ወሳኝ ነገር ስለሆነ ያለኝ አማራጭ እየደወልኩ ልጄጋ እንግሊዝ ሀገር እየደወልኩ መከታተል ነው ውጤት አለው ልክኛ እንደምንከታተለው አንዳንዴ ማለት ነው እና የዋንጫው ጨዋታ ቀን እየደወልኩ ጠይቃታለሁ አለ እንዴት ሆነ እንዴት ሆነ ሲል ለረጅም ሰዓት ፉል ታይም ጨዋታውን በሙሉ እኩል ለኩል ናቸው እዘጋለሁ አሉ ጠብቃለሁ ስለ እኩል ለኩል በኋላ ስደውል ተጨማሪ ሰዓት ተጨመረ አለችኝ አሉ እና ተጨማሪው ሰዓት እንዴት ይለቅልኝ አሉ እንደገና ስደውል እየተጫገና ነው ስደውል በኋላ አንድ አስደናቂ ምት እንግሊዝ አገኘች ማለት ነው እሱን ካስገባች ትበላለች ዋንጫ እና ቆቆቆቆቆ አባዬ እንትና ሊመታ ነው እሱ ካስገባ ዋንጫ መውሰዳችን ነው ብላኝ ዘጋኝ ይጋጭ አሉ እና እንዴት ይድረስልኝ ሰዓቱ በኋላ ከገባ አገሬ ዋንጫ ልትበላ ነው አሉ የራግቢ ከዛ መልሸ ስደውል ጮኸች ጮኸችና አባዬ በላን ዋንጫ አስገባ ምናምን ስትል አበድኩ አሉ የት ልድረስ ሚድናይት ነበራሉ 6 ሰዓት ከሌሊቱ የት ሄጄ ለማን ልጩህ እና ስወርድ ማንንም የለም አከባቢው ጭር ብሏል ሪሴፕሽኑ አከባቢው ጭር ብሏል በጣም በቃ ፈነደኩ ለከረጅም ጊዜ በኋላ አገሬ ዋንጫ በላች የራግቢ ዋንጫ በላች አሸነፈን አውስትራሊያን አሸነፈን በጣም ውስጤ ፈነደቃሉ በጣም ጉድ ኒውስ ዋ አሸነፈች አገሬ ምናምን ይል ውስጤ ሙቀት አለ የት ሄጄ ላውራው ሌሊት ነው እንደምንም ተኛው አሉ ገብች ጣዋት አወራለሁ ብዬ አሉ ጣዋት አወራለሁ ብዬ በኋላ ጣዋት ቁርስ ላይ አወራለሁ ብዬ ሲሄድ ቁርስ ላይ ተሰልፈን አሉ ቁርስ ላይ ተሰልፈን እኔ ወደስታ ከዛ ፊት ለፊቴ የተሰለፈውን ሰውዬ ስማ ትላንትና እኮ ትላንትና የነበረው ጨዋታ እኮ አገራችን እንግሊዝ እንትን ዋንጫ በላን ጨዋታ ነበር አለኛ ለካ አሜሪካዊ ነው ለአሜሪካዊው ፉሊሽነስ ነው ጨዋታ ነበር ምን የሚባል ራግቢ ራግቢ የሚባል ጨዋታ ተከረረም ኦኬ እና እንግሊዝ ዋንጫ በላ ኦኬ የሱን የልብ ትርታ ሚነካ ጨዋታው ራሱን ልብ ትርታው ነው በኋላ ምንም ሴንስ አልሰጠውም የሰውዬ በእና አይነት ነገር ነው ለሱ ዝም ብሎ ኦኬ ብሎ ሲዞር በቃ ከኋላ ያለው ነገር አለው ብዬ ሲዞር ከዛ የትላንትናውን ጨዋታ አይተሃል ስለው ያ ከየት ሀገር ነው ስለው ከአውስትራሊያ ነው ለሱ የሱን ሀገር ነው ያሸነፈ ለዚህ የሚያስተናክል ነው ሀገር ደስታይን ልገልጽ አልቻልኩም አለ ሀገርን አሸንፈን ዋንጫ በላን ለማ ለሱ በጣም ያስተናክላል ማይሆን ነገር ነው አውስትራሊያ ተሸንፋ ነው ዋንጫ ይበሉት ለዚህኛ ሞኝነት ነው ለዚህኛው አሰናካይ ነው እግዚአብሔር ያረገው ነገር ይሄ ነው ይላሉ እግዚአብሔር ያረገው ለዚህኛው ዓለም በጣም አሰናካይ ነው አይሸነፍም መሲ አይሞትም መሲ የሚል ነው ያለው በዚህኛው በኩል ደግሞ ያለው ለዚህኛው መሲ አይሞትም ነው ያሰናክላል ለዚህኛው ደግሞ ፉሊሽነስ ነው ሴንስ አይሰጥም እኛ ግን የተሰቀለውን ክርስቶስን ምን እናረጋለን እንሰብካለን የተሰቀለው የእግዚአብሔር ጥበብ ይሆነው ይሄ የእግዚአብሔር ጥበብ ነው ይላል ቅዱስ ጳውሎስ ይህ የእግዚአብሔር ጥበብ ነው አይሁድ አይፈልጉትም ግሪካውያኑም አይፈልገውም ግን የእግዚአብሔር ጥበብ ነው ለእኛ ለማዳን የሆነ የእግዚአብሔር ጥበብ ነው በስብከት ሞኝነት በዚህ ሞኝነት በዚህ መስቀል ለሚያምኑት ህይወት ሆነ በዚህ መስቀል ለሚያምኑት የተሰቀለውን ለሚያምኑት የግሪክ ሰዎችም ቢሆኑ አይሁዳውያንም ቢሆኑ በዚህ ሞኝነት ለሚያምኑት ለነርሱ ለተጠሩት የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይል የእግዚአብሔር ጥበብ ሆነ መስቀል ሞኝነት ነው ለዓለም ያሰናክላል ለዓለም ግን የእግዚአብሔር የማዳኛ ኃይል ሆነ የትም ቦታ አይገኝም የእግዚአብሔር ጥበብ ነው መስቀል ነው የት አለ ጥበበኛ የት አለ መርማሪ ይህንን የሚያመነጭ ከእግዚአብሔር ፕሬዘንስ ከእግዚአብሔር ህልውና ከእግዚአብሔር ወዳጅነት የተወሰዱትን እግዚአብሔር ለመመለስ የተጠቀመበት መንገድ የመስቀሉ ቃል የኢየሱስ ሞትና ትንሣኤ የእግዚአብሔር ጥበብ ብቻ ናት በሰው ፍልስፍና አትገኝም በግሪካውያኑ ዘንድ አትገኝም በአይሁድ ዘንድም አትገኝም የማን ጥበብ ናት የእግዚአብሔር ጥበብ ናት የጥበበኞችን ጥበብ አጠፋለሁ የአስተዋዮችን ማስተዋል አጠፋል እጥላል ተብሎ እንደተጻፈ መስቀል የእግዚአብሔር ጥበብ ነው የተሰቀለ መሲህ የእግዚአብሔር ጥበብ ነው ለሚያምኑ ሁሉ የእግዚአብሔር ኃይል የሆነ የተሰቀለው መሲህ ነው አዳኝ አይሁዳውያንም ቢሆኑ የግሪክ ሰዎችም ቢሆኑ የሚድኑት በዚህ መንገድ ነው አለና ቁጥር 25ን ተመልከቱ እንደሰው የእግዚአብሔር ሞኝነት በጣም ከሰው ጥበብ በላይ ሆነ ተጠበበ በጣም
የእግዚአብሔር ሞኝነት የሚለው መጥቶ ራሱን ሰጠ ሞኝነት ነው ለግሪካውያን። ይሄ ሞኝነት ከማንም ጥበብ በላይ የተጠበበ ጥበብ ሆነ። ለሰው መፍትሄ የሌለውን በነገራችን ላይ የሰው ትልቁ በሽታ ኃጢአት ነው። የሰው ትልቁ ስጦታ መዳን ነው። ይሄንን መድኃኒት ያመጣው ኢየሱስ ክርስቶስ በመስቀል ሞቶ ነው። ይሄ ሞት ይሄ ድካም የእግዚአብሔር ድካም ከሰው ጥበብ ይልቅ እጅግ ይጠበባልና። የእግዚአብሔር ድካም ድካም የሚለው መስቀሉን ነው። የእግዚአብሔር ድካም ከሰው ይልቅ ይበረታልና። ከሰው ጥበብ ይልቅ በርትቶ ያዳነን መስቀል፣ ከሰው ጥበብ ይልቅ በርትቶና ተጠቦ እግዚአብሔር ያዳነን የመስቀሉ ቃል የማንም ሳይሆን የእግዚአብሔር ነው። የሰው ሳይሆን የእግዚአብሔር ነው። ወንጌል የሰው ጥበብ አይደለም ነው ክርክሩ። ወንጌል የሰው ጥበብ አይደለም፣ ምክንያቱም ውስጡ ያለው ይዘቱ የማንም ሳይሆን የእግዚአብሔር ጥበብ ብቻ ስለሆነ። በመስቀል ሞቶ አዳነን። ሌላ ስብከት የለም የለም። በመስቀል ሞቶ አዳነን። ሌላው ነገር ሁሉ ትርፍ ነው። የመልእክታችን ማዕከል ይሄ ነው። እግዚአብሔር ይወደናል። ልጁ በመስቀል ሞቶ አዳነን። ልጁን ለኔ ልኮ አዳነኝ። ልጁን ለኔ ሰጥቶ አዳነኝ። ከዚህ የሚበልጥ መልእክት አለ የለም። ከዚህ የሚበልጥ ጉድ ኒውስ አለ የለም። አሸነፈ እግዚአብሔር። አሸነፍን። አብረን ከኃጢአት ቀንበር ተላቀቅን። ኃጢአታችን ተወገደ። ኃጢአታችን ተወሰደ። ወደ እግዚአብሔር መግባት ቻልን። አባ አባት ብለን የምንጮህበት የልጅነት ስልጣን ተሰጠን። ኃጢአታችን ተሻረ። በደላችንን ወሰደው። እዳችን ተከፈለ። እንዴት አረገው እግዚአብሔር? በማን ጥበብ አደረገው? የማን ጥበብና የማን ፍልስፍና ነበር? የማንም። ጻፊው ማን ነው? ማንም። ተመራማሪውስ ማንም። እግዚአብሔር በማን ያዳነን? በራሱ ጥበብ። የራሱ ጥበብ ምን ያረጋል? የሰውን ጥበብ ከንቱ በሚያረግ ጥበብ እግዚአብሔር አዳነን። የሰውን ጥበብ ከንቱ በሚያረግ የሰውን ፍልስፍና ጥበብ ከኛ ጥበብና ማስተዋል ጋር አብሮ በማይሄድ መንገድ በራሱ ጥበብ እግዚአብሔር አዳነን። በስማ በአንድ በኩል የረሳነው መልእክት ነው ይሄ። መስቀል የተሰቀለ አዳኝ ደሙን ለኔ አፍስሶ አዳነኝ። የመስቀል ሰሞንና የትንሣኤ ሰሞን መዝሙራችን ብቻ ወንድሞቼ ናቶቼ፣ የመጽሐፍት ማዕከል ይሄ ነው። ዋናው የእግዚአብሔር መልእክት ይሄ ነው። ሌላው ሁሉ ትርፍ ነው። ሌላው ሁሉ ከዚህ የሚመነጭ ነው። ምንጩ ይሄ ነው። ሌላ ውሃ ልንቀዳ እንችላለን። ምንጩ ይሄ ነው። በዓለም ላይ ትልቁ ችግር ወደ እግዚአብሔር መቅረብ አንችልም ነበር። ከእግዚአብሔር ፕሬዘንስ ተባረን ነበር። ኃጢአተኞች ነን፣ ወንጀለኞች ነን። መቀጣት ነበረብን፣ መቀጣት ነበረብን፣ መሞት ነበረብን፣ ከእግዚአብሔር መለየት ነበረብን። የማንም ደም ወደ እግዚአብሔር ሊያቀርበን አልቻለም። የበግ የኮርማ ደም ሊያቀርበን አልቻለም። በተወሰነ ደረጃ የሰው ልጅ መጥቶ በተወሰነ ደረጃ የኃጢአት ይቅርታን አግኝቶ እግዚአብሔርን እንዲያመልከው ያደርጋል እንጂ የቤተ መቅደስን ውስጠኛ ክፍል ውስጥ ቅድስተ ቅዱሳን ውስጥ ገብተን አባባት ለማለት ሌላ ጥበብ ያስፈልጋል፣ ሌላ ጥበብ ያስፈልጋል። በየጊዜው በየሰዓቱ የሚደረግ የእንስሳትና የኮርማዎችና የበጎች ደም ሊያቀርበን አልቻለም። ስለሆነስ እግዚአብሔር ያደረገው ጥበብ ምንድን ነው? እግዚአብሔር ያደረገው ጥበብ በሁሉ ነገር ወንድማችንን የሆነውን በሁሉ ነገር እኛን የመሰለውን ከኃጢአት በስተቀር እኛን የሆነውን ልጁን ኢየሱስ ክርስቶስን በመላክ ንጹሕ የሆነውን የዓለምን ኃጢአት የሚያስወግደውን የእግዚአብሔር በግ በመስቀል ላይ ሲውል ምን አረገ? እግዚአብሔር ምንድን ነው ያደረገው? ወንድሞቼ ናቶቼ፣ በጣም ብዙ ሰዎች ቀራኒዮ መስቀል ላይ የተካሄደውን ነገር ማወቃችንን እርግጠኛ አይደለሁም። ቀራኒዮ መስቀል ላይ እግዚአብሔር ያደረገው ነገር በቀራኒዮ መስቀል ላይ ወንጀል የማያውቅ አንድ ሰው እንደኛ የሆነ ወንጀል ያልሰራ አንድ ሰው ወንጀል ያልሰራ ኃጢአት ያልሰራ አንድ ሰው ወንጀል ምንም የማያውቅ አንድ ሰው የእግዚአብሔርን የቁጣ መዓት ስለኛ ለመቀበል ራሱን ሰጠ። የእግዚአብሔር መዓት እኛ ላይ ሊወድቅ ነበረ። የእግዚአብሔር የገሃነመ እሳት ፍርድ እኛ ላይ ሊወድቅ ነበረ። የኃጢአት ደሞዝ ሞት ስለሆነ እኛ ነበር ልንሞት የሚገባው። እግዚአብሔር መፍረድ ስላለበት፣ ጻድቅ ፈራጅ ስለሆነ የእግዚአብሔር ቁጣ ማረፊያ ማግኘት አለበት። እግዚአብሔር ተቆጥቷል። ከዘፍጥረት 3 ጀምሮ በሰው ኃጢአተኝነት ላይ ተቆጥቷል። ቁጣው ማረፊያ ማግኘት አለበት። መብረድ አለበት። እግዚአብሔር መቅጣት አለበት። ሳይቀጣ አይለቅም። እግዚአብሔር ሳይቀጣ አይለቅም። ሳይቀጣ አያጸድቅም። እግዚአብሔር ጻድቅ ዳኛ ስለሆነ፣ ስለዚህ በመስቀል ላይ ምንድነው ያደረገው? ትንቢተ ኢሳያስ ምዕራፍ 53 ላይ በቅዱስ መጽሐፍ እንደተጻፈ እግዚአብሔር የሁላችንን በደል እግዚአብሔር የእኔ ብቻ በጣም ብዙ ነው በነገራችን ላይ የሁላችንን በደል የዛን ቀን በእርሱ ላይ አኖረው።
መጠጠው የኛን በደልና ኃጢያት ኢየሱስ ኃጢያት የሌለበት የኛን ኃጢያት ይዞ ተቀያይረን ማለት ነው። ተቀያይረን እኔን ሆኖ ስለኔ ሊቀጣ መስቀል ላይ ዋለ። የእግዚአብሔር ቁጣ ማረፊያ አገኘና ኢየሱስ ላይ የእግዚአብሔር ቁጣ ሲወርድ እግዚአብሔር ሲፈርድ እግዚአብሔር ከቁጣው ተመለሰ። የእግዚአብሔርን ቁጣ ኢየሱስ ዋጠልን፣ ቤዛ ሆነልን፣ ስርየት አገኘን። ምን ልለው ለዚህ ነው? ስርየት ማለት አንተ ላይ ሊነድ የነበረውን ቁጣ ኢየሱስ ወሰደው፣ አንተ ላይ ሊነድ የነበረውን የእግዚአብሔርን ፍርድ ኢየሱስ ወሰደውና ስናምንና ጌታን ስንቀበል የሱን ጽድቅ ደግሞ ለኛ ሰጠን። አሁን እኛ የሱን ጽድቅ ወሰድን፣ እሱ ደግሞ የኛን ምን ወሰደ? የኛን ፍዳና ፍርድ ኢየሱስ ክርስቶስ ወሰደ። ተቀጣልን፣ ኢየሱስ ተቀጣልን። አሁን ወደ ዘፍጥረት ሁለት መመለስ እንችላለን። ወደ እግዚአብሔር መቅረብ እንችላለን። አባት ብለን መግባት እንችላለን። ባለፈው ጊዜ እንዳልነው እኛ ለምን ኢየሱስ ክርስቶስ ፍርዳችንን ስለፍዳችንን ስለተቀበለልን ማለት ነው። በመስቀሉ ላይ እግዚአብሔር የኛን ቁጣ ለኢየሱስ ሰጥቶ የሱን ጽድቅ ለኛ አለበሰ። አሜን። ይሄ ነው የወንጌል መልእክት። ባይ ዘ ወይ ይሄ ነው የወንጌል መልእክት። ይሄ ነው የወንጌል መልእክት። ምንድነው? በዚህ ነው ሰው ምንድነው? በዚህ ነው ሰው የእግዚአብሔር ፕሬዘንስ የሚከፈትለት። ለዚህ ነው በዛን ቀን የቤተ መቅደስ መጋረጃ ከላይ እስከታች ተተረተረ ይላል። ቅድስተ ቅዱሳኑ ያለበት ማለት ነው። አያስፈልግም ከዚህ በኋላ ማለት ነው። ሰው ወደ እግዚአብሔር ሊገባ ይችላል። ሰው አባት ሊለው ይችላል። እግዚአብሔር ወደ እግዚአብሔር መቅረብ እንችላለን። ሌላ መልእክት ምን አለ? ሞተልንና አዳነን ኢየሱስ፣ ሞተልንና ወደ እግዚአብሔር አስገባን። አሁን እግዚአብሔር ሌላ ማዳኛ መንገድ የለው። ማዳኛ መንገዱ መስቀል ነው። መስቀል ደግሞ የእግዚአብሔር ጥበብ ብቻ ነው። ሰው መስቀሉ ከገባው የሰው አያረገውም። መስቀሉ የገባው ሰው የእግዚአብሔር ይሆናል እንጂ የሰው አይሆንም። እንቀጥላለን ኔክስት ዊክ። ግን ዝም ብዬ ብሸኛችሁ ዛሬ ኃጢአት ይሆናል። ሰው ማዕከልነት ከመስቀል ጋር አይሄድም። በመስቀሉ ቦታ የለውም። የሰው ዋናነት በመስቀል በወንጌል ቦታ የለውም። በሌላ ፍልስፍና ሊኖረው ይችላል። በመስቀል በወንጌል የሰው ዋናነትና ክፍፍል በምንም አይነት ቦታ የለውም። እኛ ያዳነን የጥበበኛው ነን። እግዚአብሔር እኛን ያዳነበት ጥበብ ጳውሎስ ስላልተጨመረበት፣ አጵሎስ ስላልተጨመረበት የእግዚአብሔር ጥበብ ብቻ ስለሆነ እኛ የእግዚአብሔር ነን እንጂ የሰው አይደለን። ሰው የሰው ለመሆን በጣም ሲጥር የምን ምልክት ነው? መስቀል ያልገባው ሰው ምልክት የእንትናዬ ነኝ ስትሉ ቶሎ ብሎ ለሰው ወንጌል መስበክ ያስፈልጋል። ወንጌል የእንትናዬ አያረግም። ወንጌል የእግዚአብሔር ነው። ከዚህ ዓለም ነፋስ ጋር የማይሄድ እንደሆነ አውቀዋለሁ። በጣም ለመናገርም የሚከብደው ነፋሱ የሚነፍሰው የእንትናዬ ወደ መሆን ነው። ነፋሱ ምን ችግር አለበት? የጳውሎስ ነን ቢል ምን ችግር አለበት? መስቀል አለበት። ሰው የአጵሎስ ነን ቢል ምን ችግር አለበት? መስቀል አለበት። መስቀል ውስጥ ጳውሎስ አብሮ አጠገቡ ተሰቅየልሃለሁ የሚለው ለዚህ ነው። አንተ ለተሰቀለልህ ብቻ ነህ። አንተ ላዳነህ ብቻ ነህ። አንተ ያዳነህ የዛ ጥበብ ብቻ ነህ። አንተ ለሱ ብቻ ነህ ተሰቅየ። ጳውሎስ ተሰቅሎ አልተሰቀለም። ጳውሎስ አለበት የለበት? መስቀሉ ላይ ማንም የለበትም። የመስቀሉ ፍልስፍናና የመስቀሉ ጥበብ የመስቀሉ የማዳኛ ኃይል ማንም የለበትም። ማዕከሉም ኢየሱስ ነው። ስብከታችን ኢየሱስ ነው። ስብከታችን መስቀሉ ነው። የሞተውና የተነሳው እሱ ብቻ ነው። ማንም አጠገቡ ስለሌለ እኛ የእግዚአብሔር ብቻ ነን። ለምን? ማንም የሌለበት ማንም በሌለበት ጥበብ ስላዳነን። አይገስ በዚህ ብንጨርሰው ይሻላል። እኛ የማንም አይደለንም። ለምን? ማንም በሌለበት ጥበብ ስላዳነን። ከዛ ታዲያ ጳውሎስ ምንድን ነው? ታዲያ አጵሎስ ምንድን ነው? እሺ ምናምን ካላችሁ ምዕራፍ አራት ነው። ግን አሁን እዚህ ላይ የሉም። ጳውሎስም የለም፣ አጵሎስም የለም፣ ጥበበኛም የለም፣ ተመራማሪም የለም፣ ፍልስፍናም የለም፣ የተቀባም የለም፣ ነቢይም የለም፣ ሐዋርያም የለም፣ አስተማሪም የለም፣ ፓስተርም የለም፣ ማንም የለም። ኢየሱስ ብቻ፣ መስቀሉ ብቻ፣ ወንጌል ብቻ፣ እግዚአብሔር ብቻ፣ ሮል አለን እንጂ ብቻ። እግዚአብሔር ሰው በሌለበት ጥበብ ስላዳነን፣ እግዚአብሔር ሰው በሌለበት የመስቀል ጥበብ ስላዳነን። በሰው መከፋፈል ለክርስቲያን ሊሆን አይገባም። በሰው መመካት ለክርስቲያን ሊሆን አይገባም። የሰው መሆን ለክርስቲያን ሊሆን አይገባም። ለምን? ሰው በሌለበት ጥበብ ስላዳነን፣ ሰው ባላገዘበት ጥበብ ስላዳነን፣ የእንትና ባልሆነ ጥበብ ስላዳነን። ለክርስቲያን በሰው ክፍፍል አይሰራ። ቆሮንቶስ በሰው መለያየት አይሰራ። በሰው መመካት አይሰራ። የጳውሎስ ብሎ መመካት አይሰራ። የአጵሎስ ብሎ መመካት አይሰራ።
ይሰራል። ለምን ጳውሎስም አጵሎስም ሰው በሌለበት የእግዚአብሔር ጥበብ፣ መስቀል በሚባል የእግዚአብሔር ጥበብ፣ ለሰው በሚያሰናክል የእግዚአብሔር ጥበብ፣ ለሰው በማይገባ የእግዚአብሔር ጥበብ፣ ሰማይ ብቻ በተሰራ የእግዚአብሔር ጥበብ፣ ሰው ባላዋጣበት የእግዚአብሔር ጥበብ ብቻውን ያዳነን ጥበቡ የሱ ብቻ፣ እውቀቱ የሱ ብቻ፣ ሞቱ የሱ ብቻ፣ መስቀሉ የሱ ብቻ፣ ወንጌል የሱ ብቻ፣ የሞተልን እሱ ብቻ፣ እኛ ለተሰቀለልን ለሱ ብቻ።
አለቀ። የሚቀጥለው ሳምንት ነው ሁለተኛው ምክንያት ነግራችኋለሁ፣ ግን የመጀመሪያው ገብታችሁ ከሄዳችሁ በጣም አሪፍ ነው። ጌታ ኢየሱስን አምናችሁ የሚነዝራችሁ ሰው ከሆነ ምናልባት አላመናችሁም ኢየሱስን ፉሊ። ዛትስ ዋይ ለክርስቲያኖች ወንጌል የምንሰብከው አሁን ዓለማችን የሰው ዓለም ሆናለች። ሞር ኤንድ ሞር ሂዩማኒቲ ነው የሚከበረው። ኒው ኤጅ ሙቭመንት በጣም ትልቁ የሚያበሳጨው ነገር አዲሱ ዘመን እንቅስቃሴ የሚባል አለ። አዲሱ ዘመን እንቅስቃሴ የሚያመልከው ሰውን ነው። ራሱ አንተነ ዋና፣ አንተነ ህንብርት፣ አንተነ ማዕከል፣ አንተነ ፀሐይ፣ አንተነ ዋና። ኢትስ አባውት ዩ ሴሌብሬት ሂዩማኒቲ። በአንተ ጀምሮ በአንተ የሚያልቀው ማለት ደስ የሚለው ሰው ብቻ እና የሚያናድደው ምንም ድርጅት የለውም። ድርጅት ቢኖረው ሄደን ሰላማዊ ሰልፍ እናደርግ ነበር። ኧረ ሰው ብቻ ሰው አይመለክም እግዚአብሔር ነው የሚመለከው ብለን ሰላማዊ የለውም። ድርጅት ተቋም የለው፣ ድርጅት የለው፣ አልተመዘገበ፣ ፈቃድ የለው፣ ታክስ አይከፍል፣ ፍልስፍና ነው፣ ቫይረስ። የማይገባበት ቦታ ግን የለም። በፖለቲካው፣ በኢኮኖሚው፣ በካልቸር፣ በሆሊውድ፣ በፊልሙ፣ በኢንተርቴንመንት ሰው ተራገበለት። ሰው አንተነ ዋና ደስ ይላል። ደግሞ ባይዘ ወይ ደስ እያስተኘ ጋነ የሚከት ትምህርት ነው። ቁጭንስ አንተነ ኢትስ ኦል አባውት ዩ ሂውማን። ሰው ሴሌብሪቲ ሁሉ ይባላል። የምታከብረው ነው ዋና የምታልቀው። ገብቶ መጨረሻውን የተቆጣጠራት ያለ ድርጅት ቸርች ናት። ገብቶ ቸርች ኢትስ ኦል አባውት ዩ ሰው ቤተ ክርስቲያን ጋር ማንንም አላስጠጋም ኢየሱስ። ቤተ ክርስቲያኑ እውነተኛው ቤተ ክርስቲያኑ ንጽሕት ናት፣ ድንግል ናት፣ ያንድ ብቻ ናት፣ ያንድ ብቻ። ሌላ ለሌላ አትገለሙትም፣ የሌላ ሆነ አታቅም፣ የማንም አይደለችም። በዚች ዓለት ላይ ቤተ ክርስቲያናችንን እንሰራለን አላለም። በዚች ዓለት ላይ ቤተ ክርስቲያናችሁን እንመሰርታለን አለ። የራሱ ብቻ አድርጓታል። በዚህ ዓለት ላይ ቤተ ክርስቲያኔን እመሰርታለሁ። ቤተ ክርስቲያን የእሱ ናት፣ ምእመናን የእሱ ናቸው፣ ቸርች የእሱ ብቻ ናት። የማንም ልትሆን የማንም ማለት የማንም ቸርች የማንም ማለት የኢየሱስ ብቻ። እንደ አንዲት ንጽሕት ድንግል ለአንድ ብቻ አጭቻቸዋል ይላቸዋል ቆሮንቶሳውያንን። በሁለተኛ ደብዳቤው የተመለሱ አይመስለኝም። ኧረ እኔን ለአንድ ብቻ አጭቻቸዋለሁ፣ ፕሊስ ከሰው አምልኮ ውጡ። ወንጌል አይደለም። This is not the gospel። ክርስትና አይደለም። የሰው መሆን ክርስትና አይደለም። በሰው ቁጥጥር ስር መሆን ክርስትና አይደለም። በኢየሱስ ቁጥጥር ስር መሆን ነው ክርስትና። አይሄድም። ከመስቀል ጋር አይሄድም። እግዚአብሔር እኛን ካዳነበት ጥበብ ጋር አይሄድም። ሰው ተመለከ፣ ሰው ተከበረ፣ እዚህ አገር ሰው ተሰለፈ፣ ሰው ተጨበጨበለት፣ ሰው ተንበረከክንለት፣ ሰው የፈለግነውን አረግንለት፣ ሰው እንደፈለገ ሆነ። ሰው ተተከል ሲለን እንተከላለን፣ ቀናበር ሲለን ቀና እንላለን። ሰው ዋና ሆነ። ሰው የቤተ ክርስቲያን ባለቤት ሆነ። ቤተ ክርስቲያን በሰው ትጠራ ጀመረ። የመጨረሻው ውድቀት ማለት ነው። ሰው የሰው ሆነን የሰው እንድንሆን አልተጠራንም። እውነተኛ ወንጌል በባለቤትነት ሰውን አያስጠጋም። እውነተኛ ወንጌል በባለቤትነት ሰውን አያጋራም። እውነተኛ ወንጌል የአንዱ ብቻ ነው የሚያደርገን። ለምን? በእግዚአብሔር ጥበብ ብቻ ስለዳንን፣ ሰው ስለሌለበት፣ አጠገቡ ማንም ስለሌለበት፣ እኛ የእግዚአብሔር ብቻ ስለሆንን። የሰው አትሁኑ። ወንጌል የገባው ሰው የሰው አይሆንም። መስቀል የገባው ሰው የሰው አይሆንም። ሰውን ያከብራል፣ ሰውን ይወዳል፣ የሰው አይሆንም። አይ ቢሎንግ ብሎ የሰው አይሆንም። እኔ የእንትና ነኝ አይልም። እኔ የከሌ
ነኝ አይደል በከረነት በባለቤትነት የተቆጣጠረኝ የሚገዛኝ የሚመራኝ ብቸኛው አንደኛው ያዳነኝ ሰው በሌለበት ጥበብ ያዳነኝ ኢየሱስ የናዝሬት መስቀልና ሰው አብሯል አስ